ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ ሐምሌ 5 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን። የዚህ ምሽት አስተናጋጆች ሰለሞን ክፍሌና
እኔም ሰሎሞን አባተ ነን።
አሁን እየሆነ ያለው ከ11 ሰዓት ከሌሊቱ ጀምሮም እስከዚች ሰዓት ኮሎኔል ደመቀ ተከቦ ነው የሚገኘው በእነሱ ለእነዚህ አፋኝ ልዩ ኃይል የወልቃይት ህዝብ የአማራ ብሔር የማንነት ጥያቄ ፕሮፓጋንዳችን ናቸው። ኮሎኔል ደመቀ ዘውዱ እስካሁን ቤቱ ተከቦ ነው የሚገኘው። በዚህ ላይ ምንድነው የደረሰው ጉዳት? ወደ ቤቱ ሶስት ቦምብ ጥለዋል። ቤቱ ፈራርሷል።
የወልቃይት ህዝብ የማንነት ጥያቄ ኮሚቴ ጸሐፊ አቶ አደራጀው ዋኘውና የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ናቸው የሰማችኋቸው። በአብይ ርዕስ ይቀርባሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የደቡብ ሱዳን ተቀናቃይ መሪዎች በሰላሙ ስምምነትና በአንድነት መንግሥቱ ላይ ስጋት የደቀነውን ውጊያ እንዲያቆሙ ለኃይሎቻቸው ጥሪ አቅርበዋል። ምክትል ፕሬዚደንቱና የቀድሞ የሽምቅ ተዋጊ መሪ ሪያክ ማቻር ትላንት በሀገሪቱ ራዲዮ ቀርበው በፕሬዚደንት ሳልቫኪር የታወጀውን የተኩስ አቁም እንዲያከብሩ ኃይሎቻቸውን ጠይቀዋል። ማቻር በዚሁ ጥሪያቸው ሁላችሁም በውጊያና ራሳችሁን በመከላከል ላይ የምትገኙ ኃይሎች የተኩስ አቁም ጥሪውን አክብራችሁ በያላችሁበት ቆዩ ብለዋል። በፕሬዚደንት ሳልቫኪር ትላንት የታወጀው ተኩስ አቁም ሁለቱም ወገኖች ከንጋቱ 12 ሰዓት ጀምሮ ውጊያ እንዲያቆሙ ያዛል። መኮንኖች ኃይሎቻቸውን እንዲቆጣጠሩ፣ የሲቪሎችን ደህንነትና ንብረት እንዲጠብቁም ጥሪ ያቀርባል። ይህ በእንዲህ እንዳለ በደቡብ ሱዳን በተቀሰቀሰው ግጭት የተነሳ ተዘግቶ የነበረው የጁባ አውሮፕላን ጣቢያ አገልግሎት መስጠት መጀመሩን በኬንያ የደቡብ ሱዳን አምባሳደር ቾል ኦጆንጎ ተናግረዋል። አምባሳደሩ ዛሬ ለጋዜጠኞች በሰጡት መግለጫ ፕሬዚደንት ሳልቫኪር ትላንት የተኩስ አቁም ካወጁ በኋላ የከተማዋ ጸጥታ በጥሩ ሁኔታ ላይ ይገኛል ብለዋል። ገልሞ ዳዊት ተጨማሪ ዘገባ ከናይሮቢ አድርሶናል።
ባለፈው አርብ በተቀሰቀሰው ግጭት ተዘግቶ የነበረው የደቡብ ሱዳን ጁባ አውሮፕላን ጣቢያ ዛሬ አገልግሎት መስጠት ጀመረ። በኬንያ የደቡብ ሱዳን አምባሳደር ቾሎ ጆንጎ ዛሬ ለጋዜጠኞች በሰጡት መግለጫ ባለፉት ስድስት ቀናት በጁባ ሲካሄድ የቆየው ግጭት ትላንት የአገሪቱ ፕሬዚዳንት ሳልቫኪር አስቸኳይ የተኩስ አቁም አዋጅ ካስተላለፉ በኋላ በከተማዋ ከፊል ሰላም በመስፈኑ አውሮፕላን ጣቢያው አገልግሎት ጀምረዋል ብለዋል።
አሁን እየተነጋገርን ባለንበት ወቅት ከተማይቱ በጥሩ የጸጥታ ሁኔታ ስር ነው የምነግራችሁ። ትናንት የማስታወቂያ ሚኒስትሩ ጁባ ሰላም መሆኗን አብስረዋል። የተለያዩ የመንግሥት መሥሪያ ቤቶች ሥራ ጀምረዋል። አሁን እየተነጋገርንበት ባለበት ወቅትም የጁባ አይሮፕላን ጣቢያ አገልግሎቱን መስጠት ጀምሯል። ነገር ግን አንዳንድ አየር መንገዶች አገልግሎት ላይሰጡ ይችላሉ እንጂ ወደ ጁባ ከበረሩ በእርግጥ በሰላም ማረፍ ይችላሉ። ከተማዋ አሁን ሰላም ናት። ትናንት ፕሬዚደንቱ በሁለቱ ጸበኞች መካከል ያለው የተኩስ ልውውጥ በፍጥነት እንዲቆም አዘዋል። ምክትል ፕሬዚደንቱም እንዲሁ ተኩስ በፍጥነት እንዲቆም አቋማቸው መሆኑን በወቅቱ አረጋግጠዋል።
በመግለጫው ወቅት ጋዜጠኞች አምባሳደሩን የግጭቱ መንስኤ ምን እንደነበረ ጠይቋቸው ሲመልሱ በቅርቡ በተደረገው ስምምነት በጁባ አንድ በፕሬዚዳንት ሳልቫኪር የሚመራ ሌላው ደግሞ በምክትል ፕሬዚዳንቱ የሚመራ ኃይል እንዳለ አስታውሰው ከዚህ ቀደም በሁለቱ መካከል መጠነኛ ግጭት ስለነበረ ፕሬዚዳንቱና ምክትላቸው የጁባን ጸጥታ በማስመልከት ውይይት ላይ እንዳሉ የምክትል ፕሬዚዳንቱ ታጣቂ ቤተ መንግስት ላይ ግድያ በመጀመሩ ነው ብለዋል። የደቡብ ሱዳኑ መሪ ሳልቫኪርና ምክትላቸው ሪክ ማቻር በቅርቡ የተፈራረሙት ስምምነት ለሁለቱም የራሳቸውን ኃይል በየጎራ የማስፈር መብት የሚሰጣቸው ሲሆን ወታደሮቹ የሚንቀሳቀሱበት አካባቢ ግን ውስን ነው። አምባሳደሩ ጆንጎ ወታደሮቹ ከተፈቀደላቸው ክልል ውጪ በመንቀሳቀሳቸው አሁን በጁባ ለተከሰተው ግጭት መንስኤ ሆነዋል ይላሉ። ፒተር ኡከች የጁባ ነዋሪ ነው። በከተማዋ ውጊያ ሲያካሄዱ የነበሩ ወታደሮች ፕሬዝዳንቱ ትዕዛዝ ካስተላለፉ በኋላ ወደ የቦታቸው ተመልሰዋል ይላል።
እውነት ነው። ሰው ወደ የሥራው ተመልሷል። አሁን ሁሉም ነገር ሰላም ነው። ጠመንጃ ይዘህ ከተማ ውስጥ ከተገኘ ተይዘህ ትታሰራለህ። ወታደሮችም ወደ የሰፈራቸው ተመልሰዋል። ሰላም ነው። የሰላሙ ሁኔታ ነገ ከዚህ የተሻለ ይሆናል ብዬ ገምታለሁ።
ኡቼንግ በዛሬው ዕለት በጁባ ሆስፒታሎችና የግል ክሊኒኮች ክፍት መሆናቸውን ጠቅሶ ትምህርት ቤቶች ግን ዝግ ናቸው ብለዋል። አርብ ምሽት በዋና ከተማ ጁባ የጀመረው የሰሞኑ የደቡብ ሱዳን ግጭት ለ150 በላይ ደቡብ ሱዳናውያን ሕይወት ማለፍ ምክንያት ሆኗል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የተባበሩት መንግስታት ድርጅት የግልግል ችሎት ዛሬ በሰጠው አብይ የተባለ ብይን ቤጂንግ ስፋት ባለው የደቡብ ቻይና ባህር ታሪካዊ ይዞታ የላትም ሲል የይገባኛል ጥያቄዋን ውድቅ አድርጓል። የሄጉ ቋሚ የግልግል ፍርድ ቤት ይህንን ብይን ዛሬ የሰጠው ፊሊፒንስ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ቤጂንግ የዓለሙን ድርጅት የባህር አጠቃቀም ሕግ በምታካሄዳቸው ተንኳሽ እርምጃዎች እየጣሰች ነው ስትል ላቀረበችው ክስ በሰጠው ምላሽ ነው። የቻይና ፕሬዚደንት ሺ ጂንፒንግ ውሳኔው ውድቅ በማድረግ እርምጃው የቻይናን የግዛት አንድነትና የደቡብ ቻይና ባህር ያላትን በደቡብ ቻይና ባህር ያላትን ፍላጎት አይጎዳም ብለዋል። በማኒላ በፊሊፒንስ ዋና ከተማ ደግሞ የፊሊፒንሱ የውጭ ጉዳይ ሚኒስትር ፐርፌክቶ ያሴ በጋዜጣዊ መግለጫቸው የዓለሙ ድርጅት የሰጠው ብይን እስካሁን የቆየውን የባህር ግዛት ንትርክ ለማስቆም ታላቅ አስተዋጽኦ ያበረክታል ሲሉ አወድሰውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኪርቢም ብይኑ ሰላማዊ መፍትሄ በማምጣት ረገድ ከፍተኛ ሚና ይጫወታል ብለዋል። ቻይና ግን ፍርድ ቤቱ የማስማማት ስልጣን የለውም ስትል በሂደቱ ላይ አልተገኘችም። የተሰጠውን ፍርድም እንደማትቀበል እውቅና ሰጥታ ተግባራዊ እንደማታደርገውም አሳውቃለች።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት ዳላስ ቴክሳስ ውስጥ በደፈጣ ጥቃት ለተገደሉት 5 ፖሊሶች አሁን እየተካሄደ ባለው የጸሎት ፕሮግራም ላይ ንግግር ያደርጋሉ። ፕሬዚደንቱ ስልጣን ከያዙ ጀምሮ የጅምላ ግድያዎችን ተከትለው በማኅበረሰባዊ ስብሰባዎች ላይ ንግግር ሲያደርጉ የዛሬው 11ኛቸው ይሆናል። ሚስተር ኦባማ በዚህ ወቅት መድረስ የሚፈልጉት ዳላስ ውስጥ በሐዘን ላይ የሚገኙትን ብቻ ሳይሆን መላ ሀገሪቱን ይሆናል ሲሉ የዋይት ሃውስ ቤተ መንግሥት ቃል አቀባይ ጆሽ ኤርነስት ትላንት አስረድተዋል። በባለፈው ሐሙሱ ጥቃት ከተገደሉት 5 ፖሊሶች በተጨማሪ ሌሎች 9 መኮንኖችና 2 ሲቪሎች ቆስለዋል። ፕሬዚደንት ኦባማ በነገው ዕለት ደግሞ በዋይት ሃውስ ቤተ መንግሥት ከሕግ ባለሥልጣናት፣ ከተቃዋሚ የፖለቲካ መሪዎች፣ ከምሁራንና ከሰብአዊ መብት ተከላካሪዎች ጋር ተገናኝተው በፖሊሶችና በሲቪሎች መካከል ለተፈጠሩ ልዩነቶች መፍትሄ ለማግኘት ይመክራሉ ሲሉ ቃል አቀባይ ጆሽ ኤርነስት አክለው ተናግረዋል። አድማጮች፣ በዚህ ዜና ላይ መጽሔት ወደ ኋላ ማብራሪያ ይሰጣል።
ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩት ዲሞክራቷ ሂለሪ ክሊንተን ከፓርቲያቸው በዋናነት ከሚቀናቀኗቸው ከበርኒ ሳንደርስ ጋር ሆነው ዛሬ የምረጡኝ ዘመቻ አካሂደዋል። ሁለቱ እጩዎች በሰሜናዊ ምስራቅ ክፍለ ግዛት በኒው ሃምፕሻየር ያደረጉት ዘመቻ ፕሬዚደንት ባራክ ኦባማ ከአንድ ሳምንት በፊት በሰሜን ካሮላይና ከሂለሪ ክሊንተን ጋር ያደረጉትን ዘመቻ የተከተለ ነው። ሂለሪ ክሊንተን ይህንኑ አስመልክተው ሲናገሩ
Thank you so much. I have to say it is such a great privilege
to አመሰግናለሁ። በጣም አድርጌ ላመስግናችሁ። ከበርኒ ሳንደርስ ጋር አብሬ እዚህ በመገኘቴ ክብር ይሰማኛል። ከእርሳቸው ጋር እዚህ በኒው ሃውሸር ዘመቻ ማድረግ ምርጫውን በእጅጉ አስደሳች ያደርገዋል። ምክንያቱ ለምን እንደሆነ ታውቃላችሁ? ሁለታችን አብረን ከቆምን ይበልጥ ጠንካራ ስለሚያደርገን ነው።
በርኒ ሳንደርስም ባጭሩ ተመሳሳይ አስተያየት አሰምተዋል።
Together we will continue to fight for a government which represents all of us.
መንግስት ሁላችንንም እንጂ ከመቶ አንዱን ብቻ ከበርቴ ወገን እንደማይወክል ለማድረግ አብረን መታገላችንን እንቀጥላለን።
በርኒ ሳንደርስ ለክሊንተን ድጋፋቸውን በይፋ በሰጡበት በዚሁ ወቅት አክለው ሲናገሩ ከቀረቡት እጩዎች በሙሉ በርቀት ብልጫ ያላቸው ናቸው ሲሉ አወድሰዋቸዋል። ክሊንተንን በምችለው አቅሜ ሁሉ ረድቼ ቀጣይዋ የዩናይትድ ስቴትስ ፕሬዚደንት መሆናቸውን ለማረጋገጥ እጥራለሁ ብለዋል ሳንደርስ። ሳንደርስ በቅድሚያ ምረጡኝ ዘመቻቸው ወቅት ከ50ዎቹ ክፍለ ግዛቶች 22ቱን አሸንፈው ነበር። ሂለሪ ክሊንተን የእርሳቸውን ድጋፍ ማግኘታቸው ከፍተኛ ጥቅም እንደሚኖረው ብዙ የፖለቲካ ተንታኞች እየተናገሩ ነው።
በደቡብ ኢጣሊያ ግዛት በፑልጃ ዛሬ ሁለት የመንገደኞች ባቡር ፊት ለፊት ተላትመው በትንሹ 20 ሰዎች ሲሞቱ ሌሎች በርካቶች ጉዳት ደርሶባቸዋል። በፖሊስ መግለጫ መሰረት ግጭቱ የደረሰው ሁለቱ ከተለያየ አቅጣጫ የሚመጡ ባቡሮች በካርቶና በአንድሪያ ከተሞች መካከል ይጓዙ የነበረው በአንድ ነጠላ ሐዲድ ላይ ስለነበር ነው። ዛሬ በአካባቢው ሰዓት አቆጣጠር ከጠዋቱ 3 ሰዓት ተኩል ላይ የደረሰው ግጭት ወዲያውኑ የተሰጠ ምክንያት የለም። ከአየር ላይ የተነሱ ፎቶግራፎች ግን ፉርጎች ተጨፈላልቀውና ሐዲዱ ተሰብሮ ያሳያሉ። በሚላን ሲያደርጉ የነበረውን ጉብኝት አቋርጠው ወደ ሮም የተመለሱት የአገሪቱ ጠቅላይ ሚኒስትር ማቴዎ ሬንዚ ለጋዜጠኞች ሲናገሩ ስለ ተፈጠረው ሁኔታ ግልጽ ማብራሪያ ለመስጠት ማንኛውንም ጥረት እናደርጋለን ብለዋል።
ለዜናው የተያዘው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 5 2008 ዓ.ም ምሽት ፕሮግራም ነው።
ከኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ጋር በተያያዘ መንግሥት ማኅበራዊ መገናኛ ዌብሳይቶችን ከዘጋ ዛሬ 5ኛ ቀን መቆጠሩን ተቃዋሚዎች፣ ታዛቢዎች እና ተጠቃሚዎች እየተናገሩ ነው።
ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘጋንበት ሁኔታ የነበሩ
ያለፈው ጊዜ ፈተናው ስለመሰረቁ ምክንያት የሆኑ ፌስቡክ አይደለም፣ ግንዝላል አሰራር ነው።
የመንግስትን ፓወር ሳይሆን የሚያሳየው የመንግስትን መዳከምና አስቦ አቅዶ አለመስራትና ብዙ ይዣቸዋለሁ ብሎ የሚያስበው ኃይል ከእጁ ቀስ በቀስ ብዙ አቅሞቹ እየተዳከሙ መሄዱን ነው እኔ በግል የሚገነዘበው።
በመጽሔት ዘገባ አለን። የሐዋሳ ኢንዱስትሪ ፓርክ ነገ ይመረቃል።
የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሺፍት ወደ 30,000 ወጣት ኢትዮጵያውያን ይቀጥራሉ። ወጣቶች
ሚኒስትር ዴኤታ ታደሰ ኃይሌ ናቸው የሰማችኋቸው። በንግድና ምጣኔ ሀብት ዝግጅት ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የወልቃይትን ሕዝብ የማንነት ጥያቄ በኮሚቴ አባልነት ከሚመሩት መካከል አራቱ ከጎንደር ከተማ ታፍነው ወዴት እንደደረሱ አይታወቅም ሲሉ፣ ሌላው የኮሚቴ አባል ግን በግቢያቸው ውስጥ ተከበው እንደሚገኙ የተናገሩ የኮሚቴው ጸሐፊ ነኝ ያሉ ለአሜሪካ ድምፅ አስታውቀዋል። አንድ የፌዴራልና የክልል ባለሥልጣንም አራቱ የኮሚቴ አባላት በቁጥጥር ስር መዋላቸውና ሌላኛው አባል በግቢያቸው በፌዴራል ፖሊስ ተከበው እንደሚገኙ ተናግረዋል። መለስካቸው አማሃ ዝርዝሩ አለው።
ለአሜሪካ ድምፅ ሬዲዮ የኮሚቴ አባላቱ ታፍነው መወሰዳቸውንና አሁን የደረሱበት እንደማይታወቅ የገለጹት የዚሁ የወልቃይት ሕዝብ የማንነት ጥያቄ ኮሚቴ ጸሐፊ መሆናቸውን የሚናገሩት አቶ አደራጀው ዋኘው ናቸው። አቶ አደራጀው ለቪኦኤ እንዳብራሩት አፋኝ ያሏቸው ኃይሎች አራቱን የኮሚቴ አባላት ጎንደር ከተማ ውስጥ ከሌሊቱ 11 ሰዓት ጀምሮ እንዴት እንደያዟቸው ዘርዝረዋል።
ማንነታቸው አይታወቅም። የፌዴራል ልብስ ነው የለበሱት። ጭንብል ለብሰዋል። ጭንብል የለበሱ ናቸው። እነዚህ አፋኝ ግብረ ኃይሎች መጀመሪያ አቶ አተላይ ዛፌን ቤቱን ሰብረው በመግባት ቁጥጥር ስር አውለውታል። አቶ አተላይ ዛፌ ደግሞ አስተባባሪያችን ነው እና ምክትል ፕሮፓጋንዳ ነው። የወልቃይት ሕዝብ የአማራ ብሔርተኛ የማንነት ጥያቄ አስተባባሪ ኮሚቴ ነው አተላይ ዛፌ። አቶ ጌታቸው አደመ ሰብሳቢያችን ነው። አተላይ በተጨማሪ ስራ ምክትል ፕሮፓጋንዳ ነው። አቶ አለነ ሻማ አስተባባሪ ነው። አቶ መብራቱ ጌታውን ደግሞ የህዝብ ግንኙነትና የገጠር ኮሚቴዎችን አንቀሳቃሽ ነው። እነዚህን ሰዎች ናቸው እንግዲህ በቁጥር ስራ ዋላቸው።
አቶ አደራጀው እንዳሉት ከሆነ አምስተኛው የኮሚቴ አባል ኮሎኔል ደመቀ ዘውዱ በግቢያቸው ውስጥ እንደተከበቡ ይገኛሉ።
አሁን እየሆነ ያለው ከ11 ሰዓት ከሌሊቱ ጀምሮም እስከዚች ሰዓት ኮሎኔል ደመቀ ተከቦ ነው የሚገኘው በእነሱ በእነዚህ አፋኝ ልዩ ኃይል የወልቃይት ህዝብ የአማራ ብሔር የማንነት ጥያቄ ፕሮፓጋንዳችን ናቸው ኮሎኔል ደመቀ ዘውዱ። እስካሁን ቤቱ ተከቦ ነው የሚገኘው። በዚህ ላይ ምንድነው የደረሰው ጉዳት? ወደ ቤቱ 3 ቦምብ ጥለዋል። ቤቱ ፈራርሷል። አሁንም እዛ ነው ያሉት አፋኙን ቡድኑ። ህዝቡ ከቧል። የታጠቀ ኃይልም ከሰሜን ጎንደር ከተለያየ አቅጣጫዎች ወደ ከተማ እየጎረፈ ነው ያለው። ይሄ የዞን ይህን ነገር ለማስቆም
የአሜሪካ ድምፅ ሬዲዮ የትግርኛ ቋንቋ አገልግሎት ያናገራቸው አንድ ማንነታቸውን ለመግለጽ ያልፈቀዱ የፌዴራልና የክልል መንግስታት ባለሥልጣን የማንነት ጥያቄው የሚመራው በኮሚቴ እንደነበረ አስታውሰዋል። ዛሬ አራቱ በቁጥጥር ስር እንደዋሉም አስረድተዋል። ባለሥልጣኑ እንደተናገሩት ከሆነ ኮሎኔል ደመቀ ታጥቋል። እዚያው ቤት ውስጥ በጸጥታ ኃይሎች ተከቧል። አልፎ አልፎም ይታኮሳል ብለዋል። ባለሥልጣኑ ጨምረው እንደገለጹት አንድ የጸጥታ አስከባሪና አንድ ሲቪል ተገድለዋል። ሥራውን እያከናወነ ያለውም ፌዴራል ፖሊስ መሆኑን ገልጸዋል። በተጨማሪም የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በጉዳዩ ላይ ማብራሪያ ሰጥተዋል።
ጎንደር ከተማ የተከሰተ ግጭት አለ። ጥቂት ጸረ ሰላም ተግባር ላይ ተሰማርተው የነበሩ ግለሰቦችን በሕግ ከለላ ስር ለማዋል የተደረገ እንቅስቃሴ ነበረ። እነዚህ ሰዎች በሕግ ከለላ አንገባም በሚል በፖሊስ መኮንኖች ላይ ተኩስ በመክፈት ግድያ ፈጽመዋል። ከዛ ጋር በተያያዘ የተፈጠረ ክስተት ነው። ዝርዝሩን በደንብ እንዳየን የምንመልሰው ነው የሚሆነው።
አቶ አደራጀውና ሌሎችም ስማቸው እንዳይገለጽ የጠየቁ አንዳንድ የጎንደር ነዋሪዎች ለቪኦኤ አራት ሰዎች እንደተገደሉ፣ ሶስት ደግሞ እንደቆሰሉ ተናግረዋል። በከተማውም የተኩስ ድምፅ እንደሚሰማና መንቀሳቀስ እንደማይቻል አስረድተዋል። የወልቃይት ማንነት ጥያቄ አስተባባሪ ኮሚቴ ጸሐፊ ነኝ ያሉት አቶ አደራጀው ዋኘው ይህ ዘገባ ከመጠናቀቁ ጥቂት ደቂቃዎች በፊት እንደገለጹልኝ የመከላከያ ኃይል ጸጥታ ወደ ማስከበሩ ተግባር ተቀላቅሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል ደግሞ የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ባወጣውና በመንግስቱ መገናኛ ብዙሃን ባሰራጨው መግለጫ በቁጥጥር ስር የዋሉት በኤርትራ ከመሸጉ ኃይሎች መመሪያ በመቀበል በአማራና በትግራይ ክልሎች ሰላማዊ ሰዎችን የገደሉና ዝርፊያ የፈጸሙ ግለሰቦች ናቸው ብሏል። ግብረ ኃይሉ አክሎም በአማራ ክልል ሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ቁርቤ አካባቢ እንዲሁም ትግራይ ክልል ምዕራባዊ ዞን ጸገዴ ወረዳ ዳንሻና አካባቢው ሲንቀሳቀሱ የነበሩ ናቸው ብሏል። በአካባቢዎቹ በጦር መሳሪያ በመታገዝ ሰኔ 21 2008 ዓ.ም ከምሽቱ 2 ሰዓት አካባቢ በአንድ ሰላማዊ ሰው ላይ ግድያ መፈጸማቸውንና አንድ ሌላ ግለሰብ አፍነው ከወሰዱ በኋላ ለሁለት ሳምንታት በገንዘብ ሲደራደሩ ቆይተዋል ብሏል። ግብረ ኃይሉ በተለይ በሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ኩርባ አካባቢ የሚያልፉ የሕዝብና የመንግሥት ተሽከርካሪዎች ላይ ተደጋጋሚ ተኩስ በመክፈት ጥቃት በመፈጸም የሕብረተሰቡን ሰላማዊ እንቅስቃሴ አደጋ ላይ እንዲወድቅ አድርገዋል ብሏል የግብረ ኃይሉ መግለጫ። ግብረ ኃይሉ የመያዣ ትዕዛዝ ከፍርድ ቤት አውጥቶ ዛሬ ሐምሌ 5 2008 ዓ.ም ጠዋት አብዛኞቹ በቁጥጥር ስር መዋላቸውን አስታውቋል። ከመካከላቸው ሁለት ተጠርጣሪዎች ግብረ ኃይሉ ላሰማራቸው የጸጥታ ኃይሎች እጅ ላለመስጠት ከፍተኛ ጥረት እያደረጉ ናቸው ብሏል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ከኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ጋር በተያያዘ መንግሥት ማኅበራዊ መገናኛ ዌብሳይቶችን ከዘጋ ዛሬ 5ኛ ቀን መቆጠሩን ተጠቃሚዎች እየተናገሩ ነው። መንግሥት ይህን ያደረገው የ12ኛ ክፍል ተማሪዎች ፈተናቸውን በተረጋጋ ሁኔታ እንዲፈተኑ ለማስቻል መሆኑን ገልጾ ፈተናው ሲያልቅ እንደሚከፈት አስታውቋል። ተጠቃሚዎችና አስተያየት ሰጪዎች በበኩላቸው መንግሥት ሰበብ አስባብ እየፈለገ ኢንተርኔትን መዝጋቱ ህብረተሰቡን የማፈኛ አንዱ መንገድ ነው ይላሉ። ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
የማህበራዊ ሚዲያ አገልግሎት እንዳይሰራ ከታገደ በኋላ ተጠቃሚዎች ምን አስተያየት እንዳላቸው ለመጠየቅ የመጀመሪያውን የስልክ ጥሪ ያደረግኩት ወደ ጋምቤላ ነበር። የጋምቤላ ከተማ ነዋሪው አቶ ኡቹሉ ኡመድ የኢንተርኔት አገልግሎት በሚገባ እንደሌለው በመግለጽ ሁኔታው ለእርሱ አዲስ እንዳልሆነ ተናግሯል።
ትናንት ወዲያ እንደዚሁ ሲከፍተው ማታ ትንሽ ለቀቅ አረገ፣ ግን ውስጡ ገብቼ ለመጠቀም ብዙ እንትን ይዞራል ቶሎ እንትን አይልም አይገባም።
ረዘም ላለ ዓመታት ኢንተርኔት ተጠቃሚ እንደሆነ የገለጸው የነቀምት ከተማ ነዋሪ ተማሪ ኢብሳ መሐመድ የኢንተርኔት መቋረጡ ከብዙ ነገር እንዳቆራረጠው ገልጾልናል።
በቃ ምንም አይሰራም። አሁን ስልክ ብቻ ነው የተሰራ። በቃ ሌላ ፌስቡክ፣ ዋትሳፕ፣ ቫይበር፣ ኢፎን ምናምን እየጠቀም ነበር። አሁን ከሶስት ቀን ከአራት ቀን ወዲህ ሁሉም አይሰራም።
ተማሪ አብርሃም አለባቸው ባለፈው ሳምንት ተመራቂ ተማሪ እንደነበር ገልጾ ማህበራዊ ሚዲያ የተዘጋው ተማሪዎች እስከሚፈተኑ ድረስ በመሆኑ ምንም ቅሬታ እንደሌለው ይገልጻል። ነገር ግን የማህበራዊ ሚዲያ ብቻ ሳይሆን የኢንተርኔት አገልግሎት አነስተኛ መሆኑ ቀድሞውኑ ተማሪውን መች ጠቅሞት ያውቃል ሲል ይጠይቃል።
እንዴ እንኳን በዚህ አይደለም የግራጁዌሽን እንደ ታይም ላይ ቅዳሜ ላይ ኔትወርኩን አጥፍተውት ባለስልጣኖች ስላሉ ብቻ ኔትወርክ ጠፍቶ እንዴት ወላጅ ከልጁ ጋር ለመገናኘት ያለው ስቃይ አልነበረ። ይሄ የተለመደ አሁን ለምዶታል። ታውቂያለሽ የኢትዮጵያ ሕዝብ በእንደዚህ አይነት በኔትወርክ ምናምን ጉዳይ ኢቨን ደብረ ዘይላዊ ስብሰባ ሲኖር የሚጠፋበት ሚንስ አለ። መደዋወሉ እንኳን ኢንተርኔት ኔትወርኩን ብቻ አይደለም እኮ መደዋወሉ ሁሉ ሲጠፋ ምን አይነት ስቃይ እንዳለ ብቻ ተለመደ አሁን ለምዶታል። ሁሉ የሆነ ነገር ሲኖር የሆነች ስብሰባ ሲኖር ማጥፋት የሆነች እንትን ስትኖር ጠነጥዬ ነገር ነች እኮ እሷ ስትኖር ማጥፋት ብቻ አለ አይደለ እጭ የሚልበት የምትይበት ታይም አይደለም። ውይ የታወቀ ነው። አሁን ዋጣ አድርጎ ይዞታል።
የሆርን አፌርስ ድረገጽ አዘጋጅ የሆነው ዳንኤል ብርሃኔ የፌስቡክ መዘጋት በምንም አግባብ ተገቢ ያልሆነ መብትን የሚጻረር እንደሆነ ይናገራል።
ዝም ብለን አሁን እንደዚህ በሰብአዊነት እናስበው ከተባለ ተማሪዎች በሰላም እንዲፈተኑ 200,000 ናም ተማሪዎች ቀርቶ 5,000 ተማሪዎችን በሰላም እንዲፈተኑ የሆነ መስዋዕትነት እንክፈል ቢባል ማንም አይቃወም። ይህን መቃወም አይቻልም በመሰረቱ። ጥያቄው ግን እዚህ ጋር ያለው እሱ አይደለም። አንደኛ ነገር ያለፈው ጊዜ ፈተናው ስለመሰረቁ ምክንያት የሆኑ ፌስቡክ አይደለም፣ ንዝላል አሰራር ነው። ያን ንዝላል አሰራር ኃላፊነት ወስደው ያሉ ማስተካከል ሞክረናል ብለዋል። ግን ለዛ ኃላፊነት የተወሰደ ሰው በግልጽ ተጠያቂ ሲሆን ባላየንበት ሁኔታ ልክ ፌስቡክ ወይም ደግሞ ፌስቡክ ተጠቃሚዎች የሰረቅ ነው የሚመስል ቅጣቱና ኃላፊነቱን ወደዚህ ማዞር ዝም ብሎ ማለት እንደ ብልጠት እንደጮሌነት ነው አንደኛ የሚቆጥረው።
አሁን በፈተና ምክንያት የተዘጋ አገልግሎት ነገ በተለያየ ምክንያት ላለመዘጋቱ ምንም ዋስትና የለም። ይህ በቀላሉ የሚታለፍ አይሆንም፣ ህገ መንግስቱንም የጣሰ ነው የሚሆነው። ከህግ ባለሙያዎችና ከሌሎች ሰዎች ጋር በመመካከር ጉዳዩ ወደ ፍርድ ቤት ሊሄድ ይገባዋል የሚል ሀሳብ እንዳለው ዳንኤል ይናገራል።
የማንኛውም ነገር ትክክለኛነት የሚለካው በአሰራሩ ነው፣ በአካሄዱ ነው። ስለዚህ ይህን የትኛው አካል ነው የወሰነው? የትኛው ስልጣኑ ተጠቅሞ? መንግስት የሚባል አካል የለም። መንግስት ብዙ ተቋማት አሉ፣ ፓርላማ አለ፣ ፍርድ ቤት አለ፣ ሚኒስቴር መስሪያ ቤቶች አሉ። ስለዚህ የትኛው ተቋም የትኛውን የስራ ስልጣኑ ጠቅሶ ነው ይህንን የወሰነው የሚለው በግልጽ መቀመጥ አለበት። ግልጽነቱ አስፈላጊ ነው። አካሄዱም ደግሞ ለመገምገም የሚረዳን ነገር ነው። እነዚህ በጣም አስፈላጊ የሚሆኑ ስለምንድን ነው? አሁን ፌስቡክ ቅንጦት ነው፣ ለህዝብ ጥቅም አስፈላጊ ሆኖ ሲገኝ በቃ በጥቅሉ እንዘጋዋለን። እንደዚህ አይነት አሰራር ነው የሚያቋቁመው ይሄ ድርጅት። ይሄ ደግሞ በጣም አደገኛ ነገር ነው። ማንም አቢዝ ሊያደርገው ይችላል። ዛሬ እኮ አበበ የከበደ እኮ ስላለ መንግስት ስለሆነ አይደለም። እኔም ነገ መንግስት በሆና አሁን መንግስት ያሉ ሰዎች መንግስት ባይሆኑ እንዲህ ጥቅል እንትን እየሰጠሁኝ መዝጋት የምችል ከሆነ አደገኛ ነገር ነው የሚሆነው። ስለዚህ ለአፍሪካ ህብረት ስብሰባ መዝጋት ይችላሉ፣ ለሚቀጥለው ኢህአዴግ ጉባኤ ሊዘጋው ይችላሉ። ለአንድ ሶስት አራት ቀን ብሎ ለአገር ገጽታ ነው እንባላለን። እኔ ደግሞ ከዛ ምናምን እንደዚህ መጨረሻ የለውም።
ከማህበራዊ ሚዲያ አንዱ የሆነውን ፌስቡክ እንደሚገለገልበት ከሚታወቀው አንዱ ጋዜጠኛ ኤልያስ ገብሩ ነው። ጋዜጠኛ ኤልያስ ይህ እርምጃ ህብረተሰቡን የበለጠ ለማፈን የተደረገ አሰራር እንደሆነ ይናገራል።
አሁን በተለይ በዘንድሮ ዓመት እንኳን ብዙ የተበታተኑ ነገሮች ላየ ነው። የኦሮሚያውን ፌዝ እንኳን ካየሽ እስከ ዛሬ መንግስት የሆነ ነገር አስቦ ብዙ ጊዜ ሲቀለብስ አትመለከትም። ያ በኦሮሚያው ኬት ላይ እንኳን ማስተር ፕላኑ እስከ መሰረዝ ህዝብን ሳናዋይ ጥፋተኛ ይቅርታ እንኳን እስከ መጠየቅ የደረሰበት ሁኔታ ነው ያሉ እና ብዙ ነገሮች ከእጁ ፓወር እየወጣ ቀስ በቀስ ሲሆን እየተገረገዘ መሆኑና ፓወሩም እየተዳከመ መሆኑን የሚያሳየው ማለት ኢህአዲግ ከባህሪው ለዚህ ለስልጣኑ እንዲያመቸው ብሎ ብዙ ነገሮችን ያፍናል። ከዚህ በፊትም እኮ እነዚህ ወይ ጃም ይደረጉ ነበር። እነ ኢሳትም በተለይ በፊት በ97 አካባቢ ጊዜ በጣም ጃም ይደረግ ነበር እና ያንንም ማድረጋችን ተገቢ ነው ሲሉ ነበር እና ይሄ ለደህንነት ያሰጋናሉ ለሚያስቡት ነገር ሚሊዮን አውጥተው ያን ነገር ማድረግ ይሄ የመንግስትን አቅም አይደለም የሚያሳየው። ምክንያቱም ያ ብር ምንድን ነው የኢትዮጵያ ህዝብ እስከ ልዩ ልዩ ድረስ ሊከፍለው የሚችለው በዳ በብዙ ዳ ውስጥ ያለንበት ሁኔታ ነው እንጂ የመንግስትን ፓወር ሳይሆን የሚያሳየው የመንግስትን መዳከም እና አስቦ አቅዶ አለመስራት እና ብዙ ይዣቸዋለሁ ብሎ የሚያስበው ኃይል ከእጁ ቀስ በቀስ ብዙ አቅሞቹ እየተዳከሙ መሄዱን ነው እኔ በግሌ የምገነዘበው እንጂ የሱን ፓወር ያሳያል ብዬ አላስብም።
የኮሙኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ የተወሰደው እርምጃ ትክክለኛና ተገቢ ነው ይላሉ።
ውዥንብር ነበር የሚፈጠረው። ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ከወላጆችም ከህብረተሰብም ተደጋጋሚ ጥያቄ ስለቀረበ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘገርንበት ሁኔታ የነበሩ ሌሎቹ ኦልሬዲ ዛሬ አገልግሎት መስጠት ጀምረዋል። ፈተናው ሲያልቅ ከነገ ጀምሮ ነገር ከነጎዳ ጀምሮ በፈተናው እንዳለቀ እንመልሰዋለን።
አሰራሩ ህግን ያልተከተለና አፈና መሆኑን በመግለጽ የሚከራከሩ እንዳሉ የተጠየቁት አቶ ጌታቸው
አንደኛ ህገ መንግስት የመረጃ ነጻነት ሲል በመረጃ ነጻነት ላይ ገደብ መጣል እንደሚቻልም ያስቀምጣል። በነገራችን ላይ ጉዳዩ የህገ መንግስት ያልሆነን ነገር ህገ መንግስታዊ ቅርጽ ለማስያዝ መሞከር ስለሚሆን በዚህ ጉዳይ ላይ ብዙ መልስ አልሰጥም።
አስተያየት ሰጪዎቹ በኢትዮጵያ አሁን ያለው ሁኔታ ማህበራዊ ሚዲያ የሌለበት፣ የኢንተርኔት አገልግሎት በበቂ ሁኔታ የማይሰጥበት ጥቁር ሳምንት ነው ሲሉ ይገልጹታል።
በሌላ በኩል ደግሞ መስታወት አራጋው ወደ አዲስ አበባ ደውላ የማህበራዊ መገናኛዎቹ መዘጋት ያሳደረባቸው ስሜት ወይም ተጽዕኖ እንዳለ አንዳንድ ተማሪዎችን ጠያይቃ ነበር። ነው
ጥሩ ነው፣ ግን ብዙም አልተዘጋጀንበትም። ብዙም ተዘናግተን ነበር። ያ የተሰረዘው በጣም አእምሯችንን ሌላ ቦታ ወስዶት ነበር። ለፈተና ብቁ አልነበርንም።
ፈተናው እንዴት ነበር? 12ኛ ክፍል ተፈታኝ ነበርክ ዘንድሮ አይደለም?
ተፈታኝ ነበር። ፈተናው ጥሩ ነበረ። በጣም
ተዘጋጅተ ነበር።
ተዘጋጅተ ነበር። በደንብ ጥሩ ሰርቻለሁ።
እንደ ፌስቡክ እንደ ቫይበር ሁሉ ያለው ተዘግቶ ነበር እና ረድቷችኋል? የማህበራዊ መገናኛ ብዙ
በጣም ማለት የውሸት የተሳሳቱ የወጡ ነበሩ። ያው ሌሎችም የወጡ ነበር እንደዚህ የውሸት ማለት ነው። ጠቅሞታል ተማሪ መዘጋቱ ማለት እንደኔ እንደ አጠቃላይ የምታየው ማለት ነው።
አመሰግናለሁ። መልካም ውጤት።
ቴንክ ዩ።
ዘንድሮ ፈተና የበፊቱን ፈተናውን ደግሞ ወጥቷል ተብሎ በኢሳት ቲቪ ተለቆ ነበረ። ያን የተለቀቀ ፈተናው ደግሞ ያን 18 ኮድ ነበረ ደግሞ ያን የውሸት ነው። ለኦሮሞ ሌላ ነገር እንዲያደርጉት እንደሚፈልጉት ይታወቃል። ለጉዳት አስቦ ነው እንደዛ ያወጡት እንጂ በሌላ ኮድ ነው ተፈተነን። እኛ ፈተናው በደህና ነው አለፈው። ደግሞ የመንግስት ወታደሮች እዛ ነበሩ። ልጆቹን ይጠብቃሉ፣ ፈተናዋን ደግሞ ይጠብቃሉ። ግቢ ውስጥ ናቸው። በቃ እነሱ የመንግስት ወታደሮች።
ለፈተናው ተዘጋጅተ ነበር?
በረብሻው ጊዜ ማለት ነው። ልጆቹም እየተፈለገ ነው። በቃ ወሩን በሙሉ በሰላም እየኖረን አይደለም። በየቤት እየለዋወጠን ነው የምናጠና። ደግሞ በእኛ ስርም ሰው አርግቶቱ የሚገለል ስለመካኒ ጀጩ
የማህበራዊ ድረገጽ እንደ ፌስቡክ፣ ቫይበር እንደዚህ የመሳሰሉት በሙሉ ተዘግተው ነበር።
አዎ፣ አሁንም ራሱ ማታ አንድ ሳምንት ይሆናል ኔትወርክም አንደባ የለም። በግድ ነው የምናገባው። በሜኒ ላይ የተለቀቀ የሆነ ኔትወርክ በአተርኔት የሚባል አፕሊኬሽን ማለት ነው። በዛ አሁን ዳውንሎድ አርግተን እንደ ኔትወርክ ቦታ አርግተን ነው የምንጠቀመው እንጂ እነ ዋትሳፕ እነ ቫይበር በዛ ነው የምንጠቀመው እንጂ የመንግስት ኔትወርክ የለም።
ፈተናው ያው እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን እኛ እንደ ወንጀል ሰርቶ ወደ ፖሊስ ጣባ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው። በጣም ለፈተና ተዘጋጅተን እንኳን ለመሄድ በጣም ፍራቻ ውስጥ ነን። ለምን እኛ አሁን እዛ ደርሰን ወይ የሆነ ነገር ይፈጽሙብናል ብለን ነው የምንፈራው። እዛ የምናየው እርሳስና ላጲስ ሳይሆን ቦምብና ጠመንጃ ነው እያየን ያለ ነው። ስለዚህ በጣም የሚያስፈራ በጣም የሚያሰጋ ድርጊት ነው እየተደረገ ያለው። ፖሊስ በር ላይ ይቆማል፣ ተፈታኙ ከፊት ለፊት ይቆማል። ተማሪም እንደፈለገ ትንፋሽ እንኳን አውጥቶ እንትን ማለት አይችልም፣ ትንፋሽ እንኳን ያጥረናል። ተዘጋጅተናል። የተለያየ ፕሮፓጋንዳ ቢከፈትም ያው እንደ በፊቱ ይሆናል ብለን ፈርተን ነበር። ያው ወጥተዋል ሲባል ሰምተን ግን ሆኖም አልተገኘም። ትክክለኛ መሆኑ ትክክል አለመሆኑ ተረጋግጦልንም ነበር። ስለዚህ እኛም ተዘጋጅተንበት ነበር። ፈተናውን ያው ጥሩ ሰርቻለሁ።
ረቢ የተፈተኑ ናቸው አሁን ያሉት።
እንዴት ነበር ሁኔታው?
አጋጣሚ ሆኖ ያለሁበት ምንድን ነው የመፈተኛ ሴንተር ስላለኛ ተማሪዎች በርቀት ሌላ አካባቢ ነው የተፈተኑት። ኖርማሊ የተፈተን ያለው
የት አካባቢ ነው ያለው? አሁን
ወደ ቀበና አካባቢ ነው።
እሺ፣ አሁን በፈተና ላይ ነው የሚገኙት ተማሪዎቹ?
አሁን 11 ሰዓት ከምናምን ነው። ስንት ሰዓት ዛሬ? ፊዚክስ መሰለኝ ተሳት ያላቸው ይጨርሳል ብጠኛለሁ። ግን ከዚህ በላይ የሚቆየው አይመስለኝም፣ ይጨርሳለሁ።
ፈተናው መውጣት ጋር በተያያዘ የፈተናው ጊዜም ተራዝሞ ነበርና አሁን በዚህ ጊዜ ውስጥ ተማሪዎቹ ዝግጅት አድርገዋል ብለህ ታስባለህ? እንደ መምህር ነው
አዲስ አበባ ዝግጅት አድርገዋል ነው። በመሰናከሉ ተማሪዎች ዲሳፖይንት ነው የሆኑት። በአንድ ተማሪ ስታዩ ማለት ነው እዚህ ስላሉት ሌላ ኢንተርናክሽን ችግር ስላልገጠማቸው ያን የተለየ ስሜት ነበራቸው እና መፈጠሩ ይፈልጉት ነበር እና አጋጣሚም አሁንም አንዳንድ ያላጠኑ ምናምን ልጆች መራዘሙን እንደ አድቫንቴጅ ያዩት አሉት። ግን አብዛኛው ግን መፈተን የሚፈልግ ነበረ።
የማህበራዊ መገናኛ ብዙሀን እንደ ፌስቡክ፣ ቫይበር የመሳሰሉት ተዘግተው ነበር። መንግስት ፈተናው ላይ እንድታተኩሩ በማሰብ ነው ብሏል ለተማሪዎቹ። እዚህ ላይ ምን አስተያየት አለ?
በተለይ ይሄ ቻንስ የሌላቸው የገጠር ልጆች ምናምኖች አሉ እና አብዛኛው ዲስተርትድ የሆነ ኢንፎርሜሽን ስለሚደርሳቸው በእኔ ስሜት ብሎክ መደረጉ ፈተናው ሲጨርሱ የተሻለ ነገር ይመስለኛል።
ወደ ተከታዩ የዕለቱ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሁን ያሉት ዳላስ ቴክሳስ ነው። ኦባማ የሰሜን አትላንቲክ የጦር ትብብር ስብሰባ የኔቶን ማለት ነው የአውሮፓ ጉዟቸውን አሳጥረው ወደ ሀገራቸው የተመለሱት በቅርቡ በተገደሉ የሕግ አስከባሪ አካላት ሐዘን ላይ፣ በተመሳሳይ ሁኔታ ደግሞ በፖሊስ ጥይት ጥቁሮች ያለ አግባብ እየተገደሉ ነው በሚሉ የሲቪል መብቶች ተሟጋቾችም ስብሰባ ላይ ለመገኘት ነው። በዚሁ የብዙ ሃይማኖቶች ተከታዮች ስብሰባ ላይ ምክትላቸው ጆ ባይደንና አሁን በአሁኑ ደቂቃ ንግግር እያደረጉ ያሉት ከእርሳቸው የቀደሙት ፕሬዚደንት ጆርጅ ቡሽም ተገኝተዋል። ባለፈው ሳምንት እዚያችው ዳላስ ውስጥ የጥቁሮች ሕይወት ክብር አለው ብላክ ላይቭስ ማተር በሚል መርህ የተጠራ የተቃውሞ ሰላማዊ ሰልፍ እየተካሄደ ሳለ አንድ አልሞ ተኳሽ አምስት የፖሊስ አባላትን ገድሎ አራቱን አቁስሏል። ሁለት ሲቪሎችም በጥቃቱ ቆስለዋል። በሌላ በኩል ደግሞ በዚያው ባለፈው ሳምንት ውስጥ ከዳላሱ አጋጣሚ በቀደመ ሌሊት ሚኔሶታና ሉዊዚያና ጠቅላይ ግዛቶች ውስጥ ሁለት ጥቁር አሜሪካውያን በፖሊስ አባላት ተገድለዋል። ነገ ረቡዕ የሕግ አስፈጻሚው አካላት፣ የመብቶች ተሟጋቾች፣ ምሁራን፣ የሲቪል መብቶች መሪዎች ዋይት ሃውስ ቤተ መንግሥት ውስጥ ስብሰባ ይቀመጣሉ። እናም በፖሊስና በብዙ ማኅበረሰቦች መካከል ለተፈጠረው መለያየትና መቃቃር ማርከሻ ለመሥራት ምን ብናደርግ ይበጃል ነው ምክሩ የሚሆነው። ፕሬዚደንት ባራክ ኦባማ ዛሬ ዳላስ የተገኙት ለማጽናናት ነው። በፖለቲካው እንዲህ መበተን መከፋፈል ላይ ለማተኮር አይደለም። ይልቅ በሰሞኑ የአመፃ አድራጎቶችና በደረሱ ጉዳቶች ምክንያት ልቡ የተሰበረውን እጅግ ያዘነውን አሜሪካዊ ሁሉ መንፈሱን ለማበስ፣ ጥናቱን ለመለመን፣ ልቦናውን ለማቅናት የሚቻላቸውን ለማድረግ ነው። እንደ ተወዳጅ ርዕሰ ብሔር የዋይት ሃውስ ቃል አቀባያቸው ጆሽ ኤርንስት ዛሬ ለጋዜጠኞች እንዲህ አሉ።
It's not just people in Dallas who are grieving, but people all across the country who are concerned about the violence.
እያዘነ ያለው የዳላስ ሰው ብቻ እንዳልሆነ ፕሬዝደንቱ ይገነዘባሉ። በእጅጉ እያዘነ ያለው፣ ልቡ እየደማ ያለው ባለፈው ሳምንት የተፈጸሙትን ሌሎችም የአመጻ አድራጎቶችን የታዘበውና እጅግም ያሳሰቡት አሜሪካዊ ሁሉ መሆኑን ያውቃሉ። እነቱም የምናስተውለው ባለፈው ሳምንት የተፈጸሙ ጥቃቶችን ብቻ አይደለም፣ እንደዚህ አይነቱ ሁከት ለአመታት የዘለቀ ነው።
ፕሬዚደንት ኦባማ እንዲህ ጅምላና መደዳ ግድያ በተፈጸመ ቁጥር በየማህበረሰቡ ውስጥ ለቅሶ ሲደርሱ፣ ሐዘን ሲቀመጡና መጽናናትን ሲለምኑ የዛሬው 11ኛቸው መሆኑ ነው። ጠቅላይ አጽናኝ የሚል ተቀጥያ ስምም ተሰጥቷቸዋል። በሌላ በኩል ግን ጥቁሩ የዳላስ ፖሊስ አዛዥ ዴቪድ ብራውን የተገደሉትን የፖሊስ መኮንኖች ጀግኖች ሲሉ የሰየሙበት ግዙፍ ሻማ የማብራት ሥነ ሥርዓት፣ ሁሉም ጥቁሮችም ነጮችም ሌሎችም የተገኙበት ሥነ ሥርዓት ትናንት ምሽት እዚያው ዳላስ ውስጥ ተከናውኗል። 1000 የሚሆን ሐዘንተኛ አሜሪካዊ ነው ወጥቶ ሻማ ያበራላቸው። የተከበራቸው አድማጮች፣ ፕሬዚደንት ባራክ ኦባማ በዚያው በዳላስ እየተካሄደ ባለው ስነ ስርዓት ላይ በቅርብ ደቂቃዎች ውስጥ ንግግር ያደርጋሉ። ስነ ስርዓቱ በዌብሳይታችንና በፌስቡካችን amharic.voanews.com ወይም በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። መከታተል ትችላላችሁ። እኛም የንግግራቸው ቅንጫቢ እንደደረሰን ለማሰማት እንሞክራለን።
አድማጮች፣ አሁን አጫጭር ዜናዎችን አሰማለሁ። የደቡብ ሱዳን ተቀናቃይ መሪዎች በሰላሙ ስምምነትና በአንድነት መንግሥቱ ላይ ስጋት የደቀነውን ውጊያ እንዲያቆሙ ለኃይሎቻቸው ጥሪ አስተላልፈዋል። ምክትል ፕሬዚደንቱና የቀድሞ ሽምቅ ተዋጊ መሪ ሪያክ ማቻር ትላንት በሀገሪቱ ራዲዮ ቀርበው በፕሬዚደንት ሳልቫኪር የታወጀውን የተኩስ አቁም እንዲያከብሩ ኃይሎቻቸውን ጠይቀዋል። ማቻር በዚሁ ጥሪያቸው ሁላችሁም በውጊያና ራሳችሁን በመከላከል ላይ የምትገኙ ኃይሎች የተኩስ አቁም ጥሪውን አክብራችሁ በያላችሁበት ቆዩ ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አፍጋኒስታንን በመጎብኘት ላይ ናቸው። ይህ የሚኒስትሩ ጉብኝት እየተካሄደ ያለው ዓለም አቀፍ መሪዎች ለዚያች ጦርነት ላደቀቃት ሀገር ተጨማሪ 12,000 የኔቶ ወታደሮችን ለመላክና ብሔራዊ የመከላከያና ጸጥታ ኃይሎቿን እንደ አውሮፓውያን ዘመን አቆጣጠር እስከ 2020 ዓ.ም ድረስ በገንዘብ ለመርዳት ከተስማሙ ከሶስት ቀናት በኋላ ነው። ካርተር በዚህ ወቅት አፍጋኒስታንን ለማረጋጋትና ዳግመኛ የአሸባሪዎች ከለላ እንዳትሆን ለመከላከል በተያዘው ጥረት የተሰለፉ የአሜሪካ ወታደሮችንም ያመሰግናሉ ተብሏል።
አመሰግናለሁ ሰለሞን ለሰዓቱ ዋና ዋና ዜና። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ወደ ዝግጅታችን ሁለተኛ አጋማሽ ተሸጋግረናል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ መደበኛ ስርጭት ነው። የተከበራችሁ አድማጮች፣ ካለፈው ማክሰኞ ሰኔ 28 አንስቶ ዝግጅቶቻችንን በኦዲዮ ናው ዌብሳይታችን ላይ ማዳመጥ እንዳልቻላችሁ ብዙ አድማጮቻችን መልእክቶቻችሁን ስታቀርቡልን ቆይታችኋል። እርግጥ ነው የቴክኒክ ችግር ነበረ በእኛ በኩል። አሁን ያ ችግር ተቀርፏል። ይቅርታ እንጠይቃለን እስካሁን ድረስ ለደረሰው የዝግጅት የአገልግሎት መስተጓጎል። የኦዲዮናው ስልክ ቁጥር ለአሜሪካ አድማጮች 213-493-0122 ነው። የካናዳና ሌላው የአሜሪካ ሀገሮች አድማጮች 641-552-5020፣ ለእንግሊዝና ሌሎች አውሮፓ ሀገሮች አድማጮቻችን 44-33-00-10-22-88 ናቸው። በነገራችን ላይ ቁጥሮችን መድረስ ከቻላችሁ በየትም የዓለም ክፍል ያላችሁ አድማጮቻችን ከእነዚህ ቁጥሮች በአንደኛው ከኦዲዮ ናው ዝግጅቶቻችንን ልታዳምጡ ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ፌስቡክና ትዊተር ላይ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አሁን ወደ ዝግጅታችን ሁለተኛው ክፍል እንሸጋገራለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ልዩ ዘገባ አለን።
የጎንደር የወሎና የአክሱም ዩኒቨርሲቲዎች በተለይ ዘንድሮ ለተለያዩ አንጋፋ የኢህአደግ ታጋዮች የሰጡት የክብር ዶክትሬት ዲግሪዎች አከራካሪና አነጋጋሪ ሆነው ሰንብተዋል። በዚህ በማኅበራዊ ሚዲያ ዌብሳይቶች ላይ እየተካሄደ ባለው ክርክር ዙሪያ ግርማይ ገብሩ አንድ ዝግጅት አጠናቅሯል። ግርማይ በዝግጅቱ ላይ የተለያዩ መልእክቶች ያሏቸውን ሰዎች ጠይቋል። እነሆ
በኢትዮጵያ የሚገኙ 33 ዩኒቨርሲቲዎች በተለያየ ዓመታት ለተለያዩ ሰዎች የክብር ዶክትሬት ይሰጣሉ። በተለይ ዘንድሮ የተሰጠው የክብር ዶክትሬት ግን በጣም አነጋጋሪና አከራካሪ ሆኖ ቀርቧል። አሁን ለምንድን ነው አነጋጋሪ የሆነበት ምክንያት የሚለው የተለያዩ ሰዎች የየራሳቸው አስተያየት እየሰጡ ነው ያሉት። አሁን የምገኘው በመቀሌ ዩኒቨርሲቲ ከፍተኛ የህክምና ማዕከል አይደር የሚሰሩት ዶክተር ይርጋ ኪዳኑ በዚህ ዙሪያ ያላቸውን አስተያየት እንዲሰጡኝ እየጠየኩኝ ያለሁት። ዶክተር ይርጋ ለመሆኑ ይህ የክብር ዶክትሬት የሚባለው ማዕረግ ወይም ደግሞ ሽልማት መቼና የት ሀገር እንደተጀመረ እስኪ ይህንን ባጭሩ ይንገሩኝ።
የክብር ዶክትሬት መሰጠት የተጀመረው ከአንዳንድ ጽሁፎች መረዳት እንደምንችለው የመጀመሪያው የክብር ዶክትሬት የተሰጠው በ1479 በታወቀው የእንግሊዝ ኦክስፎርድ ዩኒቨርሲቲ ነው። እሱም ለአንድ በጣም ታዋቂ በጊዜው ለነበረው ኤድዋርድ አራተኛ ለተባለው ንጉስ አማች ለሆነ ታዋቂ እና ባለሀብት ሰው ነው። ይህም የኦክስፎርድ ዩኒቨርሲቲ በሰውየው ምክንያት ሊያገኘው ከሚፈልገው ክብር አንጻር የሰጠው እንደነበር ጽሁፎቹ ያሳያሉ። ዩናይትድ ስቴትስ ኦፍ አሜሪካ በምናይበት ጊዜ ደግሞ የመጀመሪያው የክብር ዶክትሬት የተሰጠው በ1692 በሃርቫርድ ዩኒቨርሲቲ በፊት የዩኒቨርሲቲው ቻንስለር ለነበሩ ሰው ነው። እንዲህ እያለ እንግዲህ የተለያዩ ዩኒቨርሲቲዎች የክብር ዶክትሬት ሲሰጡ ኖሯል። የእንግሊዝን ልምድ በምናይበት ጊዜ የካምብሪጅ ዩኒቨርሲቲ በአብዛኛው አካዳሚያዊ በሆነ ነገር ላይ ሲያተኩር፣ ኦክስፎርድ ደግሞ በአብዛኛው ፖለቲካዊ በሆነ ጉዳይ ላይ ሲያተኩር እናያለን። ለምሳሌ ኦክስፎርድን ብናይ በቅርብ ዘመን በተደረጉ የክብር ዶክትሬት ስጦታዎች በምናይበት ጊዜ በ1926 በጊዜው የእንግሊዝ ጠቅላይ ሚኒስትር ለነበሩት ራምዜ ማክዶናል ለተባሉ ሊሰጥ እጩ ሆነው ሲቀርቡ በጣም አጨቃጫቂ የሆነበት ጊዜ ነበር። ያጨቃጨቀው ምክንያት ፕራይም ሚኒስተሩ የመጀመሪያው የዓለም ጦርነት ላይ በነበራቸው አስተሳሰብ፣ ከሁለተኛው ዓለም ጦርነት በኋላ ያለውንም የኦክስፎርድ ዩኒቨርሲቲ የክብር ዶክትሬት በምናይበት ሰዓት እንግሊዝ ከአሜሪካ ጋር ያላትን የፖለቲካ አካሄድ የሚመለከት ነበር። አሁን ወደ እኛ ሀገር ሁኔታ ስንመጣ ደግሞ የእኛ ሀገር ዩኒቨርሲቲዎች ብዙ ልምድ ያላቸው አይደሉም። ልምዳቸውንም የሚያካብቱት ከምዕራብ ዓለሙ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ አብዛኛው አካሄዱ ከአሜሪካና የእንግሊዝ ተጽዕኖ ያለበት ነው። ሌሎቹም የኢትዮጵያ ዩኒቨርሲቲዎች ከአዲስ አበባ ዩኒቨርሲቲ ተጽዕኖ የሚላቀቁ አይደሉም። በመሆኑም የክብር ዶክትሬት አሰጣጣቸው ላይ አጨቃጫቂ ጉዳይ ቢነሳባቸው የሚገርም አይደለም። መሆን ያለበት ወይም ሊሆን የሚገባው ዩኒቨርሲቲዎቹ በየጊዜው የምርጫ ሂደታቸውን ያስተካክላሉ ወይ፣ የምርጫ ሂደታቸውንስ ሳይንሳዊ በሆነ መንገድ ይመሩታል ወይ የሚለው ነው። ስለዚህ ማጨቃጨቁ ሊገርመን አይገባም፣ ጥያቄ በመነሳቱም ሊገርመን አይገባም፣ በመሰጠቱም ሊገርመን አይገባም የሚል ግንዛቤ አለኝ።
ዶክተር ይርጋ ኪዳኑ እንግዲህ በጣም ነው የማመሰግኖት።
እኔም አመሰግናለሁ።
እንግዲህ እንቀጥል። አሁን ደግሞ ሌላ እንግዳ አለኝ። ጌታቸው አረጋዊ በትግርኛ የሚታተመው ውራይና የተሰኘው መጽሔት ባለቤት ነው። እስኪ የጌታቸውን አስተያየት ደግሞ ልስማ።
ለምንድን ነው የዘንድሮ አከራካሪ የሆነው የሚለው ነገር እኔ እንደመሰለኝ ዘንድሮ የክብር ዶክትሬት የተሰጣቸው ይሰጣቸዋል ተብለው የነበሩም ትግሉ የመሩ ታጋዮች ናቸው። ስለዚህ በባህሪው ይሄ ነገር ፖለቲካል ነው። ስለዚህ እነዚህ ሰዎች ይገባቸዋል አይገባቸውም የሚለውን ጥያቄ ሲነሳ ከሁለት ነገር ነው የሚነሳ። አንደኛ ስልጣን ስላላቸው ወይም ተጽዕኖ የማድረግ አቅም ስላላቸው በቀላሉ ሊያገኙት የሚችሉ ነገር ነው። እነሱ ከተሰጣቸው ሌሎች በስልጣን ያሉ እንደነሱ አይነት ታጋዮች ደግሞ እንደዚህ እየተሰጣቸው ይሄዳልና የክብር ዶክትሬቱ ሌላ መልክ እየያዘ ሊሄድ ይችላል የሚል ኮንሰርን ያለው ሰው የሚያነሳውም አንድ ነገር ነው። በሌላ ነገር ደግሞ ሰዎቹ ለዚህ ስርዓት ታግለው ያመጡ ስለሆኑ ለዚህ ስርዓት የሚቃወም ሁሉ ነገሩን ተቃወመ ማለት ነው። በተለይ ደግሞ እና አቤ ስብሐት ስንወስዳቸው እንደ ሰው ብዙ ጊዜ የሚያነሱት ነገር በጣም ኮንትሮቨርሻል ነው። አይደለም እንደዚህ ክብር ዶክትሬት የተሰጣቸው አልተሰጣቸውም፣ ኢንተርቪው እንኳን ሲሰጡ ብዙ አጀንዳ ነው የሚሆነው ሁሌ ብዙ ጊዜ። እና ይሄም አንድ ሌላ ባህሪ ነው። ግን በዋናነት ፌስቡክ ላይ አጀንዳ የሆነበት ምክንያት እነዚህ ሰዎች ስርዓቱ የሚመሩ ለስርዓቱ ታግለው ያመጡ ሰዎች በመሆናቸው ለስርዓቱ የሚቃወሙ ሰዎች በጣም ብዙ ስላሉ፣ በተለይ ደግሞ በማህበራዊ ሚዲያዎች በጣም ብዛት ያላቸው በዛ ሳይድ ስላሉ እነሱ ተቃወሙ። ይገባቸዋል እነዚህ አይደለም የክብር ዶክትሬት ትላንት ታግለው ያመጧቸው የእነሱ ውጤት የሆኑ ዩኒቨርሲቲዎች ኢንተርናሽናል እንኳን ዩኒቨርሳል ቫሊዩ ያላቸው ናቸው። ህይወታቸው ለህዝብ ሲሉ ለመስዋዕት የተዘጋጁ ናቸው። በአጋጣሚ ግን ከተሰዉት እንደ እድል የቀሩ ጀግኖች ናቸው። ስለዚህ ይሄ ነገር ለእነሱ ትንሽ ነው የሚል ደግሞ በሌላኛው ሳይድ ይከራከራል ማለት ነው። ስለዚህ ክርክሩ በጣም ታፍ የሆነው በባህሪው ፖለቲካል ስለሆነ የስርዓቱ አርክቴክትስ የሚባሉ ሰዎችም ስለሆኑ ስለዚህ የሚቃወም ይመጣል፣ የሚደግፍ ይመጣል። ይሄ ይመስለኛል በጣም አጀንዳ የሆነው አነጋጋሪ የሆነው ለዚህ ይመስለኛል።
ጋዜጠኛ ጌታቸው አረጋዊ እንግዲህ በጣም ነው የማመሰግነው።
እኔም አመሰግናለሁ ግርማይ።
ከአረና መድረክ አቶ አንዶም ገብረስላሴ የሚሰጡትን አስተያየት እንስማ።
የክብር ዶክትሬቱ እንደ ህጉ እና እንደ ደንቡ ለሀገሪቱ በተለያዩ የስራ ዘርፎች ከፍተኛ አስተዋጽኦ ያደረጉ ማህበረሰቡም እንደ አይክን አድርጎ የሚወስዳቸው ሰዎች የሚሰጥ ነው። ከባለፈው አመት ጀምሮ ግን የኢትዮጵያ ዩኒቨርሲቲዎች ኢህአዴግ ባለስልጣናት የነበሩት እና በመተካካት የወጡ ሰዎች በየተራ እያደዱ ነው የሚገኙት እና ይሄ ነገር ለማህበረሰቡ እንደ ጥሩ መነሳሻ አይሆንም፣ አላማው ይስታል የሚል ነው አብዛኛው እንትን ያደረገው። በኢህአዴግ ፖሊሲ የስልጣን መተካካት ከስልጣን የወጣ ሰው ዶክትሬት የምትሰጠው ከሆነ ዩኒቨርሲቲዎቹ የፓርቲው የመጨረሻ የሽኝት ወረቀት እየሆነ ነው ያለውና ለዚህ ነው ከፍተኛ ተቃውሞ የደረሰው።
አንዶም ገብረስላሴ ከአረና መድረክ በጣም ነው ማመሰግነው።
እኔ ማመሰግናለሁ።
ሌሎች ሰዎችንም አነጋግራሉኝ። አሁን ደግሞ ሌላ አንድ ነባር የኢህአዴግ ታጋይና ጋዜጠኛ አቶ አብርሃ ገብረ አረጋዊ ይባላሉ። ባለፈው ሳምንት የተሰጠ የክብር ዶክትሬት አነጋጋሪና አከራካሪ የሆነበት ምክንያት በእርሱ አስተያየት እስኪ ሲገለጽ እንስማ።
አዎ፣ ከባለፈው በተለየ ሁኔታ አሁን የክብር ዶክትሬቱ ዩኒቨርሲቲዎች ሲሰጡ ክርክሩ ወይም ደግሞ አነጋጋሪነቱ ትንሽ የጨመረ ይመስላል። ይሄ ሊሆንበት ተቻለ እንደሚመስለኝ ማለት ነው የኢህአዴግ ነባር ታጋይ መሪዎች በዚህ ላይ መሳተፍ ስለጀመሩ ይመስለኛል። ስለዚህ ሁለት አስተያየት አለ። አንደኛው አስተያየት እነዚህ የኢህአዴግ መሪዎች በአመራራቸው ኢትዮጵያ አሁን ያለችበት የእድገት ደረጃ እንድትደርስ ከፍተኛውን አስተዋጽኦ ስላደረጉ ዩኒቨርሲቲዎች ከሚሰጡት ዶክትሬት በላይ ክብር አላቸው። የክብር ዶክትሬት በላይ ለሀገሪቱ ክብር ስላላቸው እዚህ አካባቢ ባይሳተፉ የሚል ቅን አመለካከት አለ። አሁን በተሰጡት ላይም ተቃውሞ የለም። ግን ሌላ ቢሆን በምርምር በኪነቱ በሌላው የተሳተፈ ቢሆን፣ ምክንያቱም የኢህአዴግ አመራር ይችን ሀገር ወደዚህ ያደረሱ ብዙ ናቸው እና እነዚህ ብዙዎቹን ዩኒቨርሲቲዎች ለመሸለም የክብር ለመስጠት ጊዜያቸውን ከሚያጠፉ ለሁሉም መሸፈን ስለማይችሉ ሌላው የህብረተሰብ ክፍል ላይ ቢያተኩር የሚል ስፋት ያለው የህብረተሰብ ክፍል ስላለ ከዛ አኳያ ንግግሩ ከተለመደው ትንሽ የጨመረ ይመስላል ነው። ሌላው የተወሰኑትና ከፍተኛ ተቃውሞ ያላቸው የህብረተሰብ ክፍሎች ደግሞ አሉ። እነዚህ ሰዎች በዚህ በክብር ዶክትሬቱ አካባቢ እንዲገኙም አይፈልጉ፣ ይልቁንም ኢትዮጵያ አልጠቀሟትም፣ ኢትዮጵያን ጎድቷታል የሚል አስተያየት ስላላቸው የዩኒቨርሲቲዎች የክብር ዶክትሬት ይገባቸዋል የሚል አስተያየት ሊኖራቸው ስለማይችል ይህን የሚቃወሙ ተቃዋሚ የፖለቲካ አመራር አባላት አሉ፣ ሌላም ህብረተሰብ አለ ማለት ነው። እና ከዚህ አኳያ ነው ዘንድሮ ከባለፈው አነጋጋሪነቱ የጨመረ የሚል አስተያየት ያለኝ።
አቶ አብርሃ ገብረ አረጋዊን በጣም ነው ማመሰግኖት።
እኔም አመሰግናለሁ።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት።
ከ250 ሚሊዮን በላይ የአሜሪካ ዶላር እንደወጣበት የተገለጸው የሐዋሳ ኢንዱስትሪ ፓርክ በነገው ዕለት ይመረቃል። በአጠቃላይ እስከ 60 ሺህ የሚጠጉ ሥራዎች እንደሚፈጥር ነው የሚገለጸው። አጋሮቹም የዩናይትድ ስቴትስ ኩባንያዎች መሆናቸውን የኢንዱስትሪ ሚኒስትር ዴታው አቶ ታደሰ ኃይሌ ለንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ገልጸዋል።
እሺ፣ የሐዋሳ ኢንዱስትሪ ፓርክ ነገ የሚመረቀው እንደ ሌላው ፓርክ ሳይሆን ልዩ ፓርክ ነው። ኤኮ ፓርክ ተብሎ ይጠራል። ኤኮ ፓርክ የተባለው ያው ኢንቫይሮንመንት ፍሬንድሊ እና ሂማን ሴፍቲ የተደራጀ እንደሆነ ነው። አጠቃላይ የሀገራችን የኢንቫይሮንመንት ፖሊሲ ጋር የሚጣጣም እና በዚሁ መሰረት የሚፈስ ፍሳሽ ወደ ውጭ የሚሄድ ነገር የለም። የሚጠቀመው ውሃ እንደገና ተመልሶ ሪሳይክል የሚሆን
እንዴት እንደሚሆን እስኪ እሱን ያብራሩልን። ምክንያቱም ኢንዱስትሪ ለሀገር ምጣኔ ሀብትም ባለ ሀብቶችንም ለመሳብ እንደዚሁም ለውጭ ምንዛሬም ጠቃሚ የሆነውን ያህል የአካባቢ ብክለት ያስከትላል በአግባቡ ካልተሰራ። ቆሻሻና ፍሳሹ ሐዋሳ አካባቢ ሀይቅ አለ፣ በዛ አካባቢ የሚኖሩ ማህበረሰቦች አሉ፣ የእነሱን ኑሮ እንዳይጎዳ እንዴት ነው የተሰራው?
ትክክል ነው። እርግጥ ዋናው እንዲያውም ይሄ ሁሉ አሳሳቢ ያደረገው ከሀይቁ አጠገብ ስለሆነ ሀይቁ ከብከላ ለማዳን ይሄ አዲስ የሆነ ቴክኖሎጂ ለመጠቀም ይችላል። ይሄውም እንግዲህ ፍሳሹ አንድ ቦታ ይጠራቀምና በኋላ የኤሌክትሮሊሲስ አማካኝነትና የኦስሞሲስ ስራዎችን ባካተተ ውሃውን ከኬሚካል ነጻ የሚያደርግና ኬሚካሉንና ሶሊድ ዌስቱን በመለያየት ንጹህ ውሃ ኃይል በመልቀቅ ሙቀት በመልቀቅ ንጹህ ውሃ በኢቫፖሬሽን መጥቶ ቫኪም ተፈጥሮ ለብቻው የሚያጠራቅምና የተጠራቀመው ንጹህ ውሃ ተመልሶ እንደገና ወደ ስራ እንዲመለስ በማድረግ ብክለት ሳይፈጽም እየተዘጋጀ ነው።
እንግዲህ የውሃ ማጣሪያም አገልግሎት አለው ማለት ነው። እስቲ ምን ያህል ስራዎች ይፈጥራል? በአካባቢው የሚኖሩ ሰዎችን ምን አይነት የስራ እድልስ ነው የሚፈጥረው? በዚህ ደግሞ ተስበው የሚመጡ የውጭ ሀገር ኩባንያዎች ካሉ የሀገር ውስጥም እንደዚሁ በምን ዘርፍ ነው የሚሰማሩት? በዚህ በኢንዱስትሪው
እንግዲህ አሁን ሐዋሳ ፓርክ ያው ስፔሻላይዝ ያደረገ ፓርክ ነው። በአጠቃላይ ከ95% በላይ የሆነው ቦታው ለጨርቃ ጨርቅና ለስፌት ዴዲኬትድ የሆነ ነው። 5% የምታክል እዛ አካባቢ የባምቡ ሀብት ስላለ ከሱ ጋር በተያያዘ እሱም ለኤክስፖርት ባይዘወይ የሚመረተው ምርት 100% ለኤክስፖርት የሚሄደው ነው።
ለውጭ ገበያ የሚውል ነው።
ለውጭ ገበያ የሚውል ነው። እና ከዚህ ጋር ተያይዞ እንግዲህ ይሄ ጠቅላላ ወጪ ወደ 250 ሚሊዮን ዶላር ነው የወጣበት። እና የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሺፍት ወደ 30,000 ወጣት ኢትዮጵያውያን ይቀጥራል። ወጣቶች እና ይህም ደግሞ የሚገኘው ከዚህ ከአካባቢው ካሉት የሰው ኃይል ተቀጥረው ሰልጥነው የሚገቡ ነው የሚሆኑት። ስለዚህ ሐዋሳና አካባቢዋ እና ደግሞ የተወሰነ ሬዲየስ በዚህ በደቡብ ህዝብ ክልል ያሉ ተጠቃሚዎች ይሆናሉ። በዋናነት
አጋሮቻችሁ እነማን ናቸው? አቶ ታደሰ፣ በተለይ አብረዋችሁ የሚሰሩ በርካታ የውጭ ኩባንያዎች እንደሚመጡ ገምታችሁ ነው ይህን ያህል ገንዘብ ያወጣችሁትና እየመጡ ነው ወይ? የትኞቹ ናቸው? ከየት ሀገር ናቸው?
እንግዲህ አጋሮቻችን ወይም እዚህ አትራክት ያደረግናቸው በአብዛኛው የውጭ ባለሀብቶች ናቸው። ይህም ልናደርግ የቻልነው ትልቁ ሚስጥር የዚህ ኢንዱስትሪ ፓርክ ግንባታ ኢንዱስትሪ ፓርክ ገንብቶ ባለሀብት መጥራት ሳይሆን ገና በግንባታ ሂደት እያለ አጋሮች መምረጥ ነው። ይህን ለመምረጥ በተለይ ፒቪኤች የሚባለው የአሜሪካ ገዢ፣ ሁለተኛ ደረጃ የሚሰለፍ ትልቁ ገዢ ማለት ነው፣ የጨርቃጨርቅ ገዝቶ የሚያከፋፍለው ድርጅት ከኛ ጋር በአጋርነት ይሰራል። የፒቪኤች የተባለው ትልቁ ግዙፍ የአሜሪካ የጨርቃጨርቅ ገዢና አከፋፋይ ነው። አምራችም አይደለም። እኛ ሀገር ግን ለመጀመሪያ ጊዜ አምራችም እየሆነ ነው፣ ገዢም ነው። ስለዚህ በዚህ መልክ ኤዥያ ውስጥ የሚያውቃቸው ትላልቅ ባለሀብቶች፣ ታዋቂ የሆኑ ከዚህ በፊት የንግድ ትስስር እና አምራቾችን መርጦ እሱ ነው እያስገባ ያለው።
ይህንን ትልቅ የዩናይትድ ስቴትስ ኩባንያ እንግዲህ በኤዥያ ወይም በኢስያ ገበያዎች በስፋት የሚሰራ ነው። ወደ ኢትዮጵያ እንዲመጣ ይሄ ኩባንያ ያደረገው ምንድን ነው?
ለምንድን ነው አሁን እንደ ቻይና አሁን ጨርቃጨርቅ ኢንዱስትሪ የሰራተኛ ዋጋ እየጨመረ ሲሄድ አትራፊነቱን እየቀነሰ ነው የሚሄደው። ስለዚህ ሌላ አማራጭና ሀገር መያዝ አለባቸው እና አፍሪካ ኢዝ ኔክስት ዴስቲኔሽን የሚል አቅጣጫ አለ እና ይህን ተከትሎ ከዛም በላይ ደግሞ አፍሪካም ሆነ ኢትዮጵያ የዚህ ከአገዋ ጋር ስምምነት ስላለን አሁን ቻይና የሚያገኙት አይደለም። ቻይናም
ባንግላዴሽም የሚያገኙት አይደለም። ቀረጥ ይከፍላሉ፣ ታሪፍም ይከፍላሉ፣ ኮታም አለባቸው። ለአድማጮች ለማብራራት ያህል አገዋ ማለት ዩናይትድ ስቴትስ ከተለያዩ አፍሪካ ሀገሮች ኢትዮጵያን ጨምሮ የፈረመችው የንግድ ስምምነት ነው። ያለ ኮታ፣ ያለ ታሪፍና ያለ ቀረጥ በእነኚህ ሀገሮች የተሰሩ ምርቶች ወደ ዩናይትድ ስቴትስ እንዲገቡ የሚያስችል ነው። የኢትዮጵያውያን ባለሀብቶች ቁጥርስ እዚህ ላይ ምን ያህል ናቸው? ተሳትፎ በተለይ በቴክኖሎጂ ሽግግር እንዲያግዝ የኢትዮጵያ ባለሀብቶች አስፈላጊ ናቸው። እርስዎ እስካሁን እንደገለጹት የውጭ ባለሀብቶቹ ናቸው። ምን ያህል ናቸው የሚሆኑት የኢትዮጵያ ባለሀብቶች?
እንግዲህ የኢትዮጵያን ባለሀብቶች እንግዲህ የኢንዱስትሪ ፓርክ ተሳትፏቸው መጀመር አለበት። ከዛ በኋላ ደግሞ እያደገ መሄድ አለበት። በውጭ ብቻ የተመሰረተ ማኒፋክቸሪንግ
አዋጭ አይሆንም፣ ሰስተደብል አይሆንም በሚል እንግዲህ በዚህ ዙሪያ ለመጀመሪያ 20% የሚሆን የኢንዱስትሪ ፓርኩ ስፋት ለኢትዮጵያውያን ዴዲኬትድ ሆኗል። ስለዚህ ኢትዮጵያውያን ይህንን ያህል ለመጀመሪያ ያህል እየተመረጡ የሚይዝበት ሁኔታ አለ።
በጣም ነው የማመሰግነው። በስተመጨረሻ ዩናይትድ ስቴትስ ከአፍሪካ ከኢትዮጵያ ጭምር የፈረመችው አጎዋ የንግድ ስምምነት ምን ያህል የአሜሪካውያን ኩባንያዎችን አበረታቷል? እንደገለጹልኝ ብዙዎቹ አሜሪካዊ ኩባንያዎች ጋር ነው በተለይ በሐዋሳ በጨርቃጨርቁ ዘርፍ እየሰራችሁ ያላችሁት።
ይሄ በጣም አጋዥ ነው የሆነው። ሌሎች መስኮችም የአሜሪካ ኩባንያዎች ወደ ስራ እየገቡ ናቸው። ስለዚህ ይሄ ከአጎዋ የተስማማ ነው ስምምነት በሙሉ ተጠቃሚ እንድንሆን የሚያደርገን ነው። በተለይ በዚህ በኢንዱስትሪ ፓርክ ልማት እየሄድንበት ያለ ነው።
በጣም ነው የማመሰግነው። የኢትዮጵያ ኢንዱስትሪ ሚኒስትር ዴታ አቶ ታደሰ ኃይሌ ለሰጡን ማብራሪያ አመሰግናለሁ።
እሺ፣ እኔም በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህገወጥ ለሆነ የሰዎች ችግር የሚጋለጡት በመንግስታትና በህብረተሰብ የሚገለሉት የሚናቁትና አድሎ የሚፈጸምባቸው ሰዎች መሆናቸው የሚያሳዝን ሀቅ ነው። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር ዘመናዊ ባርነት በሚል ስያሜም ይታወቃል። ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ተግባር በማጭበርበር በማታለልም ሆነ በጉልበት ሰዎችን በግዴታ ስራ ወይም በወሲብ ንግድ ማሰማራትን ያቀፈ ነው። የዚሁ ተግባር ሰለባ ከሚሆኑ ሰዎች መካከል ሴቶች፣ ልጃገረዶችና ተመሳሳይ ጾታ አፍቃሪዎች ሲሆኑ በተለይም የሚብሰው ራሳቸውን ባልቻሉ ወጣቶች ላይ ነው። በአንድ ህብረተሰብ የሚገኙ የአናሳ እምነት ተከታዮች በቀላሉ የስራ ዕድል የማግኘት መብታቸው ስለሚገደብ ለህገ ወጥ የሰዎች ሽግግር ወይም ለተመሳሳይ በደል ሊጋለጡ ይችላሉ። የአካል ጉዳተኛ የሆኑ ሰዎችም ለህገ ወጥ ሽግግርና ለተለያዩ የሰብአዊ መብት ረገጣዎች የተጋለጡ ይሆናሉ። የሚፈልሱ ሰዎች ጥገኝነት የሚጠይቁትና ስደተኞች ለህገ ወጥ የሰዎች ሽግግር፣ ለብዝበዛና ለወሲብ ጥቃት ይጋለጣሉ። ብዙዎቹ ከግጭት የሚሸሹ ሰዎች የሚተማመኑት በህገ ወጥ አሸጋጋሪዎች ላይ በመሆኑ አታለው ወይም አስገድደው በወሲብ ንግድና በግዴታ ስራ ውስጥ ሊያሰማሯቸው ይችላሉ። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት እንደሚገምተው 10 ሚሊዮን የሚሆኑ ሰዎች የማንም ሀገር ዜግነት የሌላቸው ሀገር አልባ ናቸው። ከአንድ ሀገር ወደ ሌላ በህጋዊ መንገድ ለመዘዋወር ስለማይችሉም ከፍተኛ ገንዘብ በሚጠይቁ ደላሎች ላይ ለመተማመን ይገደዳሉ። በዕዳ የመታሰር ሁኔታም ሊገጥማቸው ይችላል። መንግስታትና ዓለም አቀፍ ድርጅቶች በሴቶች፣ በልጃገረዶች፣ በአካል ጉዳተኞችና የአናሳ እምነት አባሎች በሆኑት እንዲሁም የተመሳሳይ ጾታ አፍቃሪ በሆኑት ሰዎች ላይ የሚፈጸመው አድልዎን ማውገዝ አለባቸው። መንግስታትና ዓለም አቀፍ ድርጅቶች በፈለሱ ሰዎችና ከመኖሪያቸው ከተፈናቀሉት እንዲሁም አገር አልባ ከሆኑት ሰዎች መካከል የህገወጥ ሽግግር ሰለባዎችን ለይቶ በማወቅ ሊረዷቸው ይገባል። አገር አልባ የሆኑትን ሰዎች መዝግቦ ዜጎች እንዲሆኑ በማድረግ አገር አልባነትን ለመቀነስ መጣር ይኖርባቸዋል። የተገለሉት በተለይም በተደጋጋሚ አድልዎ የሚፈጸምባቸው ሰዎች መብት ካልተከበረ በስተቀር የህገ ወጥ አሸጋጋሪዎች ሰለባ መሆናቸው ይቀጥላል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ በአሁኑ ሰዓት በዳላስ ከተማ ፕሬዚደንት ባራክ ኦባማ የተገኙበት ስነ ስርዓት እየተካሄደ ነው። ስነ ስርዓቱ ሰሞኑን ባለፈው ሳምንት ውስጥ በተካሄዱ ጥቃቶች የተገደሉ 5 የፖሊስ አባላትን እንደዚሁም በሚኔሶታና በሉዊዚያናም በጥቁር አሜሪካውያን ላይ በፖሊስ የተገደሉ ጥቁር አሜሪካውያንን ለማሰብ እየተካሄደ ያለ የጸሎት ስነ ስርዓት ነው። ፕሬዚደንት ባራክ ኦባማ በአሁኑ ሰዓት ንግግር እያደረጉ ናቸው ያሉት። በዳላሱ ጥቃት የተገደሉትን 5 የፖሊስ መኮንኖች እያንዳንዳቸውን በስም እየጠሩና የቀደሙ አገልግሎቶቻቸውን እየዘረዘሩ እየዘከሯቸው ይገኛሉ። ፕሬዚደንት ባራክ ኦባማ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አምሃሪክ ቪኦኤ አምሃሪክ ላይ ስርጭቱን በቀጥታ መከታተል ትችላላችሁ። ዝግጅታችን በዚሁ እየተጠናቀቀ ነው። ክቡራትና ክቡራን አድማጮች፣
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮግራም ዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰለሞን ክፍሌና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የተከበራችሁ አድማጮች፣
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
በደህና ደሩ።